ይህ ምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ያላችሁበት ስፍራ ሆናችሁ አንድ ላይ በመሰባሰብ ወይ ከቤተሰቦቻችሁ ጋራ ወይንም ደግሞ ለብቻችሁ ከስራው ጫና የተነሳ ደካክሟችሁ አልጋችሁ ላይ ወይንም ሶፋችሁ ላይ ጋደም ብላችሁ ይህንን ዝግጅት ለማዳመጥ የቀረባችሁትን ታላላቆች ታናናሾች እግዚአብሔር ይባርካችሁ እንደምን ዋላችሁ ይያልን ሰላምታችንን እናቀርባለን። እንግዲህ በዛሬው ምሽት ክፍለ ጊዜ ጥናታችን ባለፈው ክፍለ ጊዜ ጀምረነው የነበርነውን የዮሐንስ ወንጌል ምዕራፍ 15ን ትምህርት ዛሬም ቀጥለን እንጨርሳለን። በዛሬው ክፍለ ጊዜ ጥናታችን ወደ መጨረሻ ላይ የምዕራፍ 16ንም ትምህርት ከፊሉን አብረን እንመለከታለን ማለት ነው። በሚኖረን ክፍለ ጊዜ እንግዲህ እግዚአብሔር ሁላችንንም በባርኮቱ እንደሚገናኘን ተስፋ ያደረግን ዝማሬን ጋብዛችኋል።
አንተ ግለወጥ ግሩም ናንተ ትራማያልክ ሶብናንተ አንተ ግለወጥ ግሩም ናንተ ትራማያልክ እግዚአብሔር አለ በማደሪያ እግዚአብሔር አለ በዙፋኑ እግዚአብሔር አለ በማደሪያ እግዚአብሔር አለ በዙፋኑ
እግዚአብሔር ስለዚህ ዝማሬ እየተመሰገነ ይሁን። በዝማሬም ያገለገለችንን እህታችንን ሊሊን እግዚአብሔር ባለችበት ስፍራ ባገልግሎቷና በኑሯ ጌታ ይባርካት። እንጸልይ። አንተ በዙፋንህ ላይ ለዘላለም ክብረ የምትኖር የሰራዊት ጌታ እግዚአብሔር አምላካችን እናመሰግንሃለን። ሳምንቱን ሙሉ ስለጠበቅከን እንደገና ደግሞ ጌታ ሆይ ወደህና ፈቅደህ በሕይወታችን ላይ ይህችን ቀን ስለጨመርክ እናመሰግንሃለን። በዚህች ሰዓት በበረታች ክንድ በባርኮት በመካከላችን እንድትገኝ የጨለማንና የሰይጣንን ሥራ ሁሉ ከኛ አስወግደ ጌታ ሆይ ልንሰማ ያለነውን ቃልህን ደግሞ እንድትባርክልን እንለምንሃለን። እኔንም ወገኖቼንም ሁላችንንም ጌታ ሆይ ባርከን በጌታ በኢየሱስ ክርስቶስ ባንድ ልጅ ስም አሜን። አድማጮች ባለፈው ምሽት ክፍለ ጊዜ ጥናታችን ኢየሱስ እውነተኛ የወይን ግንድ ነው፣ ደቀ መዛሙርቱ ደግሞ ቅርንጫፎች ናቸው ካለ በኋላ ኢየሱስ በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችሁማል ካለ በኋላ ብዙ ፍሬ ልታፈሩና ደቀ መዛሙርቴ ብትሆኑ በዚህ አባቴ ይከብራል ያለውን አስመልክተን ብዙ ትምህርቶችን እና ቁም ነገሮችን መማራችን ይታወሳል። በዛሬው ምሽት ክፍለ ጊዜያችን የዚህኑ ቀጣይ ክፍል ከቁጥር 12 በማንበብ ወይም አብረን እንጀምራለን። እስቲ መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 15 ቁጥር 12 አውጡ። የዮሐንስ ወንጌል ምዕራፍ 15 ቁጥር 12 ተመልከቱ። እኔ እንደወደድኳችሁ
እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይቺ ናት ይላቸዋል። ባለፈው ምሽት ክፍለ ጊዜ ጥናታችን እንግዲህ እንደተመለከትነው አንድ ክርስቲያን ብዙ ፍሬ ማፍራት የሚቻለው ከጌታ ኢየሱስ ክርስቶስ ጋር የተጣበቀ እንደሆነ ነው ብለናል። በዚህ ስፍራ ደግሞ እንደምንመለከተው ስለ ፍቅር ይናገራቸዋል። ጌታ ይህን ትምህርት የሰጠው ለአማኞች እንደሆነ ማስተዋል አለብን። እርሱ እንደወደደን እኛም እርስ በርሳችን መዋደድ አለብን። ቤተ ክርስቲያን እርስ በርስ በሚጣሉና በሚተማሙ ክርስቲያኖች መሞላቷ በጣም ያሳዝናል። የእግዚአብሔር መንፈስ በእንደዚህ አይነት ሁኔታ ውስጥ አይሰራም ወገኖቼ። አንድ ሰው መጽሐፍ ቅዱሳዊ ዕውቀት ሊኖረው ይችላል፣ ይሁን እንጂ የጌታን ትእዛዞች ሙሉ በሙሉ በማክበር ይታዘዛል ማለት ይከብዳል። እርሱ እንደወደደን እኛም እርሱን መውደድ ማለት በጣም ላቅ ያለ ጉዳይ ነው። ይህን በሕይወታችን ማፍራት የሚችል ደግሞ የእግዚአብሔር መንፈስ ብቻ ነው። ቁጥር 13 ላይ እንዲህ የሚልን ቃል እናገኛለን። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። የፍቅራችን ደረጃ ይፈተናል። እኔ ያዘዝኳችሁን ሁሉ ብታደርጉ እናንተ ወዳጆቼ ናችሁ ይላል። ቁጥር 14 ላይ አለፍ ብሎ ደግሞ የክርስትና ሕይወት በዘፈቀደ የምንኖረው ሳይሆን ጌታ የሰጠንን መመሪያዎች በመከተል የምንኖረው ሕይወት ነው። መመሪያዎቹም ግልጽ ናቸው። እነዚህን መመሪያዎች ብንከተል ፍሬ እናፈራለን። እርሱ ሕይወቱን ሰጥቶናል። እኛ ደግሞ ብንታዘዝለት አይበዛበትም። እኛን ለማዳን ሞቷልና ወዳጃችን ነው። እኛ ደግሞ ትእዛዛቱን በመጠበቅ ወዳጆቹ መሆናችንን እናሳያለን። ይህን አስተውሉ ወገኖች፣ ማንኛችንም ብንሆን ለእርሱ እንድንሞት አልተጠየቅንም። አንድ ጊዜ አንድ ሰው ዲኤል ሙዲን ለጌታ ለመሞት ጸጋ እንዳለው በጠየቀው ጊዜ ለጌታ የመሞት ጸጋ የለኝም፣ አስፈልጊ ሆኖ ከተገኘ ግን ጌታ በጊዜው ይሰጠኛል በማለት ነበር የመለሰለት። ይህ ድንቅ መልስ ነው። ከእንግዲህ ወዲህ ባሮች አልላችሁም፣ ባሪያ ጌታው የሚያደርገውን አያውቅምና። ወዳጆች ግን ብያችኋለሁ፣ ከአባቴ የሰማሁትን ሁሉ ለእናንተ አስታውቂያችኋለሁ። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብን በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ፣ እርስ በርሳችሁ እንድትዋደዱ ይናዛችኋለሁ ይላል። ከቁጥር 15 እስከ 16 ያለውን ስፍራ ተመልከቱ። የሚያዘን የምናደርግ ከሆን የኢየሱስ ወዳጆች ነን። አስተዋላችሁ? ጌታ የሚያዘንን የምናደርግ ከሆን የእርሱ ወዳጆች ነን። አሁን ደግሞ ሁሉንም ነገር እንዲነግረን ይናገራል። እግዚአብሔር ራሱን ሊገልጥልን ይፈልጋል። አብርሃም የእግዚአብሔር ወዳጅ ስለነበር እግዚአብሔር ራሱን ገለጠለት። አሁን ደግሞ ኢየሱስ የእግዚአብሔርን ነገር እንደሚገልጥልን እየተናገረ ነው። ወዳጅ ለወዳጁ ይህን ያደርጋል። እኛ ስለምን ያህል ሰዎች የልባችንን ለመግለጥ እንፈልጋለን? አንድ ሰው አማኝ መሆኑ ከሚታወቅባቸው ነገሮች አንዱ ችግሩን ለእግዚአብሔር በመንገርና ከእርሱ ምርዳታና መጽናኛ ማግኘት ሲችል ነው። እርስ በርሳችን የምንዋደደው ይህን በሚመስል መንገድ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም የሚለውን እናስተውል። ብዙ ሰዎች የመለኮታዊ አስተምህሮን አይፈልጉም። ይሁን እንጂ የአስተምህሮ አስደናቂ የመሆኑን ያህል ተግባራዊ ነው። አንዳንድ ክርስቲያኖች ጌታ ሆይ የጠራኸኝና የመረጥከኝ አንተ ነህ፣ እኔ ልጅህ ነኝ በማለት ለመጸለይ የሚደፍሩትም ከዚህ የተነሳ ነው። ዶክተር ካምፕቤል ሞርጋን መርጠኸኛልና የእኔ ጉዳይ የእርሱ ኃላፊነት ነው የሚል አባባል አላቸው። በእግዚአብሔር መታመን ማለት ይህ ነው። በቁጥር አነስተኛ የሆኑ ደቀ መዛሙርቱ ከጥቂት ሰዓት በኋላ ሊበታተኑ ነው። እረኛው ስለሚሰቀል በጎቹ ይበተናሉ። ይህን በሚመስል ሁኔታ ባለበት ጊዜ ነበር ኢየሱስ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም የሚላቸው። ትልቁና ዋናው ዓላማው ወገኖቼ ዘላለማዊ ፍሬ እንድናፈራ ነው። በእርሱ የምንኖር ከሆነ በስሙ መጠየቅ ወይም መለመን እንችላለን። ለጸሎታችን መልስ ማግኘት መንፈሳዊ ሕይወታችን እምን ደረጃ ላይ እንዳለ የሚያሳይ ነው። እርስ በርስ መዋደድ እንዳለብን በድጋሚ ሲናገር ይህንኑ ፍሬ ስለማፍራት የሰጠውን ትምህርት ይበልጥ እያጎላውና እያዳበረው ነው የመጣው። ቁጥር 17 እርስ በርሳችሁ እንድትዋደዱ ይናዛችኋለሁ ይላል። አማኞች በዚህ ሁኔታ ነው መቀራረብ ያለባቸው። ዓለምን በተመለከተ ሊኖረን ስለሚገባ አመለካከትም ይህን ይናገራል። ከቁጥር 18 እስከ 19 ያለውን ተመልከቱ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ። ከዓለም ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ ስለዚህ ዓለም ይጠላችኋል ይላል። የእግዚአብሔር ልጆች ስትሆኑ ወገኖቼ ዓለም ይጠላችኋል። ክርስቲያኖች ከዓለም ጋር ከተወዳጁ ክርስቶስን በእንዴት አይነት ሁኔታ እንዳቀረቡት ያመለክታል ብዬ አስባለሁ። ክርስቲያን ከዓለም ጋር መወዳጀት አይችልም። ዓለም ክርስቶስን ከጠላ እኛን ሊወደን አይችልም። ተወዳጅነትን ለማግኘት ስንል አስመሳይ መሆን የለብንም። ይህ ልብ እንድትሉ ፈልጋለሁ። እውነተኛ የእግዚአብሔርን ልጅ ዓለም አይወደውም። ዓለም የሚወደን ከዓለም ስንሆን ነው። እንዲህ ስለተባለ ግን ለየት ብለን ለመታየት ወይም ራሳችንን ከሌሎች የበለጥን እንደሆነ ማሰብ የለብንም። ብዙ ጊዜ ወጣቶች ታዋቂነትና ተወዳጅነትን ይፈልጋሉ። ስለዚህም ባለም መጠላት በጣም ይከብዳቸዋል። ወዳጆቼ ለወጣቶቻችን ጌታ የሚለውን በትክክል እንንገራቸው። የእግዚአብሔር ልጆች ከሆኑ ከዓለም ጋር መወዳጀት እንደማይችሉ አጥብቀን እንንገራቸው። በጣም የሚያሳዝነው ደግሞ በቤተ ክርስቲያን ውስጥ አንዳንድ ዳግም ያልተወለዱ ክርስቲያኖች መኖራቸው ነው። እነርሱም ከዓለም ጋር ሆነው የእግዚአብሔር ልጆችን ይጠላሉ። ሰባኪው ለእግዚአብሔር ቃል ታማኝ ከሆነ ይጠሉታል። ከዓለም ጋር ከተወዳጁ ክርስቲያኖች እንጠበቅላለሁ። ባሪያ ከጌታ አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተንም ደግሞ ያሳድደዋቸዋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳችሁስ ኃጢአት ባልሆነባቸውም ነበር። አሁን ግን ለኃጢአታቸው ምክንያቱ የላቸውም ይላል። ከቁጥር 20 እስከ 22 ያለውን ስፍራ ይመለከቷል። ከጌታ ይልቅ ወገኖቼ ታላቅ እንሆናለን ብለን አናስብ። አገልጋዮች ከጌታቸው የበለጠ ታዋቂ ሊሆኑ አይችሉም። ቃሉን ብቻ እንስበክ፣ የኛ ድርሻም ይሄው ነው። አሳዳጆቻችን ሁለት ችግሮች አለባቸው። በመጀመሪያ ደረጃ እግዚአብሔርን አለማወቃቸው ነው። በሁለተኛ ደረጃ ደግሞ ኃጢአታቸው መገለጡን አይፈልጉትም። አስተዋላችሁ? በመጀመሪያ ደረጃ እግዚአብሔርን አለማወቃቸው ነው። በሁለተኛ ደረጃ ደግሞ ኃጢአታቸው መገለጡን አይፈልጉትም። ኢየሱስ ክርስቶስ በሰዎች ነፍስ ውስጥ ሰማያዊ ብርሃንን አብርቷል። መብራት ሲበራ የሚደረግ ነገር አለ። አይጦች፣ ቁንጫዎችና ቱሃኖች ብርሃንን ስለሚጠሉ ወደ መደበቂያቸው ይሄዳሉ። ብርሃኑን ብቻ ሳይሆን ብርሃኑን ያበራውንም አይወዱም። ኢየሱስ በከንቱ ጠሉኝ አለ። ኢየሱስን ለመጥላት አንድም እንኳ አጥጋቢ ምክንያት የለንም። ኢየሱስን እንድንጠላ የሚያደርገን ኃጢአተኛ ልባችን ነው። በቃ እኔን የሚጠላ አባቴን ደግሞ ይጠላል ይላል ቁጥር 23 ላይ። ይህ በጣም አስፈላጊ ጥቅስ ነው። ዓለም ስለ እግዚአብሔር ያለንን አስተሳሰብ አይጠላውም። የሚጠላው ኢየሱስ ክርስቶስን ነው። ኢየሱስን የሚጠላ ደግሞ እግዚአብሔርን ይወዳል ማለት ዘበት ነው። ዋናው መመዘኛ ከኢየሱስ ክርስቶስ ጋር ያለን መቀራረብና ህብረት ነው። ኢየሱስ በዓለም ተጠልቷል። እርሱ ከተጠላ ደግሞ እኛ እንወደዳለን ብለን መጠበቅ የለብንም። ከቁጥር 24 እስከ 5 ያለውን በኋላ ተመልከቱ። በአንድ ወቅት አንድ ቀልደኛ ሰው እግዚአብሔር ሰውን በአምሳሉ ፈጥሮት ነበር፣ አሁን ግን ሰው ራሱ በአምሳሉ እግዚአብሔርን ፈጥሮታል በማለት ተናግሯል። ሰዎች የሚፈልጉት እንዲህ ያለውን አምላክ ነው። ሰዎች የሚፈልጉት ከግምታቸውና ከአስተሳሰባቸው ጋር የሚጣጣምላቸውን አምላክ ነው። ስለ እግዚአብሔር ትክክለኛውን ነገር ስለሰጣቸው ሰዎች ኢየሱስን ጠልተውታል። በከንቱ ጠሉኝ ሲል በመዝሙር 35 ቁጥር 19 እና በመዝሙር 69 ቁጥር 4 ስላለው ቃል ፍጻሜ ነበር የተናገረው። ክርስቶስን የጠሉት የራሳቸውን አስተኛ አምላክ በአምሳላቸው ስለፈጠሩ ነው። የእነርሱ አምላክ የመጽሐፍ ቅዱስ አምላክ አይደለም። ከቁጥር 26 እስከ 27 ያለውን ደግሞ እንዲሁ በኋላ መመልከት ይቻላል። ወዳጆቼ መንፈስ ቅዱስ ስለ ክርስቶስ ይመሰክራል። ኢየሱስ ክርስቶስ በሕይወት እውን ከሆነልህ ያንን ያደረገው የመንፈስ ቅዱስ ሥራ ነው ማለት ነው። መንፈስ ቅዱስ በሕይወታችን መሥራት አለመሥራቱን የምናውቀው ለኢየሱስ ክርስቶስ በምንሰጠው ስፍራ ነው። ኢየሱስ ክርስቶስ ልብህ የሚመኘውን ያህል እውን እንዲሆንልህ ጥማት ካለ መንፈስ ቅዱስ በሕይወትህ እንዲሠራ ጠይቀው። በልባችንና በሕይወታችን ኢየሱስ ክርስቶስ እውን እንዲሆንልን ያስፈልገናል። ምስክሮቹ እንደሚሆኑ ኢየሱስ ለነዚህ ሰዎች ነግሯቸዋል። እንደ ተናገረው ምስክሮቹ ሆነዋል። አሁን ያጠናን ያለው ነው ሐዋርያው ዮሐንስ ለኢየሱስ ክርስቶስ የሰጠው ምስክርነት ነው። ገና ከመጀመሪያውኑ ወገኖቼ ኢየሱስን ያዩትና የሰሙት እነርሱ ስለነበሩ የሐዋርያት ምስክርነት ከፍተኛ ከበሬታን የሚሰጠው ነው። እንግዲህ አድማጮች ዮሐንስ ወንጌል የምዕራፍ 15 ጥናታችን በዚህው አበቃ። እዚህ ክፍል ውስጥ እግዚአብሔር ብዙ ቁም ነገሮችን እንዳተረፈላችሁ እምነታችን ነው። ከዚህ በመቀጠል እንግዲህ የምዕራፍ 16ን ትምህርት እንቀጥላለን። የዚህ የዮሐንስ ወንጌል ምዕራፍ 16 አብይ ሐሳቡ ኢየሱስ ወደ ሰማይ ካረገ በኋላ ለቀጣዩ ዘመን መንፈስ ቅዱስን ይልካል የሚል ይሆናል። እስቲዋላችሁ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ለቀጣዩ ዘመን መንፈስ ቅዱስን ይልካል የሚል ነው። ወገኖቼ ይህ ምዕራፍ በሰገነት ባለው ክፍል ውስጥ የተደረገው ንግግር መደምደሚያ ነው። ካለፈው ምዕራፍ የርሱ የሆኑት እርስ በርሳቸው መዋደድ እንዳለባቸው ተምረናል። ይህ ለኛ ተክሳጽ ነው። ተክሳጽ የሆነው በትእዛዝ መልክ ስለነገረን ነው። ተክሳጽ የሆነው በሌላ በኩል ደግሞ እኛንን ብለን እንደምናስቦነን እንደማንገኝ ስለሚገልጽልን ነው። እርስ በርሳችን ለመዋደድ የሚያስችለን እርዳታ ከላይ ያስፈልገናል። በተጨማሪም እርሱን መምሰል እንዳለብን ጌታ ነግሮናል። እርሱን ስንመስል ደግሞ ዓለም ይጠላናል። ለደቀ መዛሙርቱ ከዚህ በተጨማሪ እርሱ መጥቶ ባይነግራቸው ኃጢያትን እንደማያውቁ ነግሯቸው ነበር። ኃጢያት የለባቸው ማለት አልነበረም። ነገር ግን የግል ኃጢያታቸው የዓለም አዳኝና የክብር ጌታ የሆነውን እርሱን ላለመቀበል ከሆነ ትልቅ በደል ጋር ሲመዛዘን በጣም ይምንት መሆኑን ነው። በደረጃ የሚበላለጥ ሽልማት ያለው በሰማይ ብቻ አይደለም፣ በሲኦልም እንዲሁ በደረጃ የሚበላለጥ ቅጣት አለ። ወገኖቼ ዛሬ ስለ ኢየሱስ ክርስቶስ ሰምቶ አልቀበልም በማለት ጀርባውን የሚያዞር ሰው በአስቆሮቱ ይሁዳ ደረጃ ነው ያለው። ምክንያቱም ይሁዳ በዚያን ጊዜ ለኢየሱስ ጀርባውን ሰጥቶ ነበርና። ኢየሱስን አለመቀበል ከሁሉ የባሰ ኃጢአት ነው። ኢየሱስ ስለዚህ ጉዳይ በሚቀጥለው ምዕራፍ ያስጠነቅቃል። ይህ ምዕራፍ ከዓለም በኩል ስለሚሰነዘረው ጥላቻ ኢየሱስ በተናገረው ቃል ይጀምራል። እንዲህ ይላል፣ ቁጥር 1ን ተመልከቱ። በቃሉም እንዳትሰናከሉ ይህን ተናግሬአለሁ ይላል። ይህን ሲል ምን ማለቱ ነው? በምዕራፍ 15 የተናገረውን ሁሉ የሚያጠቃልል ሐሳብ ነው። ከምኵራባቸው ያወጧቸዋል፣ ከዚህ በላይ ደግሞ የሚገላችሁ ሁሉ እግዚአብሔርን እንደሚያገለግል የሚመስልበት ጊዜ ይመጣል። ይህን የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላቸዋል። ቁጥር 2ና 3ን ይመለከቷል። ጌታ ደቀ መዛሙርቱ በኋላ በሚደርስባቸው ነገር ሁሉ እንዲሰናከሉ አልፈለገም። የድርጅቶች መስራቾች ሆነ የሃይማኖት ጀማሪዎች ስለ ድርጅታቸው ሆነ ስለ ሃይማኖታቸው ታላቅና ክብር የሆነ ነገር መናገራቸው የተለመደ ነበር። የዓለም አሰራር መከራና መስዋዕትነት የሚጠይቀውን እየደበቁ ለትርፍና ለጥቅም በመናገር ብቻ ለመገንባት መሞከር ነው። የጌታ አሰራር ግን ከዚህ እንዴት የተለየ ነው ወገኖቼ? በርግጥ በ14ኛው ምዕራፍ ጌታ ቦታ አዘጋጅቶ እርሱ ባለበት እኛ ምንድነው መጥቶ እንደሚወስደን ነግሮናል። በተጨማሪም በዚህ ዓለም እርሱን የምንከተል ከሆነ ሌላውን ነገር ሁሉ መካድ እንዳለብንም በግልጽ ነግሮናል። ቀበሮዎች ጉድጓድ፣ የሰማይ ወፎች ጎጆ ሲኖራቸው እርሱ ግን ራሱን የሚያስጠጋበት እንደሌለው ተናግሯል። እርሱን የምንከተል ከሆነ የእርሱን ሳይሆን የራሳችንን መስቀል መሸከም እንዳለብን ነግሮናል። በዚህ ዓለም ከእርሱ ከተቀበልነው ነገር ሁሉ በላይ ከእርሱ ጋር እንነክሳለን። እርሱ የሐዘን ሰውና መከራንም የሚያውቅ ነው። ተከታዮቹ በዓለም ቢኖሩም ከዓለም እንዳልሆኑ ተናግሯል። ዓለም እንደሚጠላቸውም በግልጽ አስተምሯል። ለተከታዮቹ የዚህ ዓለም ኑሮ በምቾት የተሞላ እንደሚሆን አላስተማረም። ሃይማኖቷን የምትመሰክር ቤተ ክርስቲያን ግን የክርስቶስን ፈለግ በመከተል ፋንታ ሰዎች ማመንና መለወጥ እንደሚገባቸው በትዕቢት ያስተማረች ወደ ዓለም ሄደች። ዛሬም ቢሆን ዓለማውያንን ለመሳብ ከፍተኛ ጥረት የሚያደርጉትን አብያተ ክርስቲያናት ታያላችሁ። ዛሬ ሙዚቃ ሁሉ ወደ ዓለማዊነት ተለውጧል። ዓለም እንዲያምን ይህን ማድረግ አለብን ይላል። ዓለምን ሁሉ እንዲያሳምኑ ማን ነገራቸው? ወዳጆቼ፣ እኔ ጠበቅ ያለ አቋም ስለሌላቸው አብያተ ክርስቲያናት አልናገርም። እነርሱ መንገዱን ስተው ከሄዱ ብዙ ዓመት ነው። እኔም እናገረው አክራሪ ስለሆኑ አብያተ ክርስቲያናት ነው። ዛሬ በሃይማኖት ጉዳይ አክራሪ የሆኑ አብያተ ክርስቲያናትም መንገዱን ለቀው በመውጣት ላይ ናቸው። በጣም ያሳዝነኛል። በእነርሱም መካከል የእግዚአብሔር ቃል ጠላቶች አሉ። በመጽሐፍ ቅዱስ ላይ ክፉ ቃል ባይናገሩም የእግዚአብሔርን ቃል በሚሰብክ ሰው ላይ ግን ክፉ ቃላቸውን ይሰነዝራሉ። ወዳጆቼ፣ በሁሉም ቦታ የሚያሳዝን ነገር ሞልቷል። ሶስት የወንጌል ሰባኪዎችን ከአገልግሎት ውጪ ያደረገ አንድ ዲያቆን አውቃለሁ። አንዱ በሽተኛ ሆኖ ወጣ፣ ሌላው አገልግሎቱን አቆመ፣ ሶስተኛው ደግሞ አገልግሎት ትቶ ሌላ ሥራ ያዘ። አገልግሎቱን አቆሞ አሮጌ መኪናዎችን ገዝቶ የሚሸጥ ቄስ አውቃለሁ። ከአሮጌ ክርስቲያኖች ጋር ከመከራከር አሮጌ መኪና ገዝቶ መሸጥ ይሻላል አለኝ። ምናልባት ወገኖቼ ይህ አባባሉ ወይም አነጋገሩ ሊያስቃችሁ ይችል ይሆናል። እኔን ግን በጣም ያሳዝነኛል። ወዳጄ፣ ለእግዚአብሔር ቃል ከቆምክ ዓለም አይወድህም። በክርስቶስ ላይ የደረሰው ጥላቻ ባንተም ላይ ይደርሳል። በኋላ እንዳትሰናከሉ ይህን ነግሬያቸዋለሁ በማለት ሲያበረታታቸው ከሁሉ አስቀድሞ አስጠነቀቃቸው። እንዲሁም የሚመጣባቸውን እንዲያውቁ አስተማራቸው። እስከ መጨረሻ ወደዳቸው። እስከ መጨረሻም እንደማይለያቸው ነግሮ የሚመጣባቸውን እንዲያውቁ አስተማራቸው። ስለ እርሱ ወይም በእርሱ ምክንያት በብዙ እንደሚሰናከሉ ያውቅ ነበር። ጴጥሮስ በዚያው ሌሊት እንደሚክደው ያውቅ ነበር። ደቀ መዛሙርቱን አጽናንቶ በሚመጣባቸው ሁኔታ ሁሉ ውስጥ እንዲያልፉ ሁሉን ገለጸላቸው። ተጠያቂነታቸው ለእግዚአብሔር ብቻ እንዲሆን መከራቸው። ከምኵራብ ያስወጣችኋል ሲል ከህብረተሰብ ያስወግዷችኋል ማለቱ ነበር። ሃይማኖቱን ለሚከተል አንድ አይሁዳዊ በዚህ መንገድ ከህብረተሰብ ከመወገድ የከፋ ነገር አልነበረም። በጌታ ኢየሱስ መቆም እነዚህን ሰዎች ከፍ ያለ ዋጋ ያስከፍላችኋል። ወዳጆቼ ሆይ፣ አሁንም በግልጽ እናገራለሁ፣ እናንተም ለክርስቶስ ከቆማችሁ ዋጋ ያስከፍላችኋል። ኢየሱስ አሁንም ጥላቻው ከየት እንደሚመጣ ምንጩን ይገልጽላችኋል። አብን ስለማያውቁ ጌታ ኢየሱስንም አያውቁም። ዓለም የእግዚአብሔርን ቃል የሚጠላበት ምክንያት ይኸው ነው። ቁጥር 4ን ተመልከቱ። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህን ተናግሬያችኋለሁ። ከእናንተ ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም ይላችኋል። የሚመጣባቸውን እንዲያውቁ ነገራቸው። ለመቋቋም እንዲችሉ ማስተማራቸው። ወዳጆቼ፣ ጌታ ሁልጊዜ ያዘጋጀናል። በጌታ ቤት ሆኜ አገልግሎት በሰጠሁባቸው ዓመታት ሁሉ ስለዚህ አይነት መከራ ደህና አድርጌ አውቄያለሁ። ራሴ በደረሰብኝ ሁኔታ ምክንያትም የሌሎችን ሕይወት በመመልከት በፊታችን ላለው ወይም ለሚመጣው ጌታ እንደሚያዘጋጀን አውቄያለሁ፣ መክሬያለሁ። አሁን ግን ወደ ላከኝ እሄዳለሁ ይላቸዋል። ቁጥር 5ን ተመልከቱ። አሁን ግን ወደ ላከኝ እሄዳለሁ፣ ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም ይላል። በእርግጥ ወዴት እንደሚሄድ ስምዖን ጴጥሮስ ጠይቆት ነበር። የእሱ ጥያቄ ግን የሕፃን ልጅ ጥያቄ ነበር። ጥያቄው ሊደርስ ወይም ሊሆን የነበረውን ነገር ማንም እንዳላወቀ ያሳይ ነበር። ነገሩን በመንፈሳዊ ዓይን ተመልክቶ በአእምሮ የጠየቀው አልነበረም። ነገር ግን ይህን ስለ ተናገርኳችሁ ቁጥር 6 ሐዘን በልባችሁ ሞልቷል ይላቸዋል። የእርሱ ከእነርሱ ተለይቶ መሄድ በሐዘን እንዲሞላቸው ልባቸውን የከፋ ይመስላል። ወዳጄ ሆይ፣ ዛሬም ቢሆን ክርስቲያኖችን ማስወገድ አለባቸው። ብዙ ክርስቲያኖች በአንድ ጊዜ መከራ ብቻ ይማረራሉ። በቤተ ክርስቲያን በግል ወይም በጋራ ለመከራ ይሸነፉና ከእግዚአብሔር ይርቃሉ። አንዳንድ ሰዎች ደግሞ ያለፈውን ሁኔታ ብቻ በማስታወስ የቤተ ክርስቲያንን ደጃፍ አይረግጡም፣ ለማየትም አይፈልጉም። የሚወዷቸው ዘመዶች የሞቱባቸው ደግሞ ሐዘንተኞች ሆነው ይቀራሉ። ይህ ግን መሆን የለበትም። ለሐዘን ወገኖቼ ፈጽሞ መሸነፍ የለብንም። እኔ ግን እውነት ነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደናንተ አይመጣምና፣ እኔ ብሄድ ግን እርሱን ልክላችኋለሁ ይላችኋል። ቁጥር 7 ላይ እኔ እንድሄድ ይሻላችኋል አለ ጌታ። የጌታ መሄድ ለምን የተሻለ ሊሆን ይችላል? ብዙ ምክንያቶች ላቀርብ ይችላልው። እናንተም የበለጠ እንደምትጨምሩ እርግጠኛ ነኝ። ከምክንያቶቹ አንዱ ወደዚህ ዓለም የመጣው ራሱን ስለኛ በዛ አድርጎ ሊሰጥ ነበር። የሰው ልጅ ሊያገለግሉት አልመጣም፣ ሊያገለግልና ራሱን ለብዙዎች በዛ አድርጎ ሊሰጥ እንጂ ይላል። ማርቆስ 10 ቁጥር 45 ን ተመልከቱ። የማርቆስ ወንጌል ምዕራፍ 10 ቁጥር 45 ይህም ከተፈጸመ በኋላ ወደ አብ ተመለሰ፣ ምክንያቱም የመጣበት ዓላማ ተፈጽሟልና። ሌላ ምክንያትም አለ። ወደዚህ ዓለም ሊመጣ የኛን ሥጋ ለበሰ። እግዚአብሔር በሁሉም ቦታ ሲገኝ ኢየሱስ ሰው በመሆኑ ራሱን ወሰነ። ይህም ማለት ገሊላ ሳለ ቢታንያ ለመገኘት አልቻለም። ማርያምና ማርታ ዚኖረ ቢሆን ኖሮ ወንድማችን ባልሞተም ነበር ሲሉ ያሳሰቡት ይህን ጉዳይ መሆኑን አንርሳ። በሌላ አነጋገር ጌታ ኢየሱስ ዛሬም በሥጋው በዚህ ዓለም ቢኖር ኖሮ እዚህ እኔ ባለውበት ከሆነ በተመሳሳይ ሰዓት አንተ ባለበት ቦታ ሊሆን አይችልም። ስለዚህ መንፈስ ቅዱስን እንደሚልክላቸው ነገራቸው። መንፈስ ቅዱስ በሁሉም ቦታ ይገኛል። ዛሬ እዚህ ከኔ ጋር እንዳለ ወዳጆቼ እዛ ባላችሁበት ስፍራ ሁሉ ከእናንተም ጋር ነው። ይህ ደግሞ የተሻለ እንደሆነ ኢየሱስ ተናገረ። አጽናኙን ይልካል። አጽናኙም በእኛ ውስጥ ለመኖር ይመጣል። መንፈስ ቅዱስ በመጣ ጊዜ ብዙ አገልግሎቶችን ይፈጽማል። ከነዚህም አንዱን ጌታ ጠቅሷል። እንዲህ ይላል፣ እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአትም በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ ስለሚሄድ ከዚህ በኋላ ስለማታዩ ነው። ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላቸዋል። ከቁጥር 8 እስከ 11 ያለውን ስፍራ ይመለከቷል። ይወቅሳል ተብሎ የተተረጎመው የግሪክ ቃል ያሳምናል ተብሎም ሊተረጎም ይችላል። አስተዋላችሁ? ይወቅሳል ተብሎ በጥቅሱ ውስጥ የተተረጎመው የግሪክ ቃል ያሳምናል ተብሎም ሊተረጎም ይችላል። ፈላስፋው ሶቅራጥስ ተከሶ ለፍርድ በቀረበ ጊዜ ፕላቶ እንደጻፈው 23 ጊዜ እንደተጠቀሰ ቆጠርኩኝ። ቃሉ የሕግ ቃል ነው። መንፈስ ቅዱስ ሲመጣ እንደ ዳኛ ወይም አቃቤ ሕግ ማስረጃ እያቀረቡ ወንጀለኛን በሚያሳምኑት ሁኔታ ዓለምን ያሳምናል። መንፈስ ቅዱስ ማስረጃን በልብህና በልቤ ውስጥ እያስቀመጠ እኛን ወደሚያሳምንበት ቦታ ይወስደናል። ይህም ውሳኔ ወደምናደርግበት ቦታ ነው። በእምነት ወገኖቼ ወደ ጌታ ተመልሰን በርሱ ከማመናችን በፊት የሚያሳምነንን ማስረጃ ማየት አለብን። እግዚአብሔር በርሱ አምነን ለዘላለም በቤቱ የምንኖር ሰዎች ያድርገን። እንግዲህ በጌታ የተወደዳችሁ አድማጮች የዛሬው ምሽት ጥናታችን በዚሁ አበቃ። የዚህን ተከታይ ክፍል በነገው ምሽት ክፍለ ጊዜያችን ይዘንላችሁ እንቀርባለን። አገልግሎታችንን አስመልክቶ ጥያቄ ወይም አስተያየት ካላችሁ በአድራሻችን ጻፉልን። ለአገልግሎታችን የእናንተ ጸሎት ደግሞ እጅግ አስፈላጊ ነውና በጌታ ፊት ዘወትር በጸሎታችሁ አስቡን። ደብዳቤዎቻችሁ ማይለዩ። ሰላም።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።